ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። የመስከረም 13 2014 ዓ.ም የጋቢና ቪኦኤ የአርብ ምሽት መሰናዶ ካውንስል ደምሩ መደመጡን መታየቱን ይቀጥላል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ለምሽቱ ካጠናቀርናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ።
ስሜት መግለጫ ነው የሚሆነው። ስለዚህ እሱን ነው የሰራሁት። አሁን ተሰረረኳቸው ኢንስታግራም ላይ የተወሰኑ ናቸው። ሌሎች ስራዎችም ብዙ አሉ። እና በዚህ ሁለት ዓመት ጦርነት ውስጥ ህይወቴን በሙሉ አይቼው የማላውቀው የሰው ባህሪ ያወቅኩበት ጦርነት ነው። እና
የሰማችሁት ሰዓሊ ሚናስ ሀለፎምን ነው። ሚናስ በወረቀት ሞዛይክ ስራዎቹ ይታወቃል። በቅርብ ጊዜ ደግሞ ፍሩትስ ኦፍ ዋር ወይም ደግሞ የጦርነት ፍሬዎች በሚል የተለያዩ ስዕሎችን እያቀረበ ይገኛል። በዚህ ዙሪያ እንዲሁም ደግሞ በሌሎች ስራዎቹ ዙሪያዎች አብረን ቆይምሽ ቆይታ አድርገናል። የአብዲሳ አጋን ታሪክም ደግሞ በኮሚክ መልክ የጻፈ ጸሐፊም ሰዓሊም ነው። ከሱ ጋር በምሽቱ ቆይታ የሚኖረን ይሆናል። በሌላ በኩል ደግሞ 77ኛው የተባበሩት መንግስታት ድርጅት ስብሰባ በኒውዮርክ ተጀምሯል፣ እየተካሄደ ነው የሚገኘው። እሱን በተመለከተ በምሽቱ ከሀብታሙ ስዩም ጋር በቀጥታ የስልክ ጥሪ የምንወያይ ይመስላል ይሆናል። ይሄ ስብሰባ በወጣቶች ጉዳይ ላይ ምንም ያነሳል የሚለውን ሀብታሙ ስዩም ያስደምጠናል። ሌሎች ዘገባዎችና ጥንቅሮችንም ይዘናል። መሰናዶን እየመራው ኤደን ገረመው፣ በምስልና ድምፅ ቅንብሩ ንጉሱ ታምሬ ጋር በመሆን አብረናችሁ የምናምሽ ይሆናል። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት ጋብዛለን። ለጋቢና ቪኦኤ የምሽቱ ቀዳሚ ወዳደረግነው ጥንቅር ነው የምናልፈው። በስልክ መስመራችን ላይ በቀጥታ የስልክ መስመር ላይ ሀብታሙ ስዩም የጋቢና ቪኦኤ ባልደረባ ይገኛል። 77ኛውን የተባበሩት መንግስታት ድርጅት ስብሰባ ለመካፈል ለመታደም፣ እንዲሁም በዛ ዙሪያ ለመዘገብ በኒውዮርክ ይገኛል። ሀብታሙ እንደምን አመሸ?
እንደምን አመሸሽ ኤደን። እንደምን አመሻችሁ አድማጮች።
ሀብታሙ እንግዲህ ለአንድ ሳምንት ያህል ከአድማጮቻችን ራቅ ብለሃል። በእርግጥ በምሽቱ የመጽሔት መሰናዶ ላይ ትገኛለህ፣ ግን ከጋቢና ራቅ ብለህ ነበር። ዛሬ ስላገኘንህ ደስ ብሎናል። እስቲ 77ኛው የተባበሩት መንግስታት ድርጅት ስብሰባ አሁን እየተካሄደ ነው። የዓለም መንግስታት መሪዎች፣ አምባሳደሮችና ተወካዮች በኒውዮርክ ተገኝተዋል፣ ታድመዋል። በአጠቃላይ በኒውዮርክ ያለው ድባብ ምን ይመስላል?
አመሰግናለሁ ኤደን። እንግዲህ ኒውዮርክ ወትሮም ወከባ የማያጣው ትልቅ የንግድ ከተማ እንደሆነ ይታወቃል። በዚህ ሰሞን ደግሞ የበለጠ የደመቀና እረፍት የለሽ የሆነ ይመስላል። እንግዲህ ከ193 ሀገራት በላይ የመጡ መሪዎችና ተወካዮች እጅግ ብዙ ከሆኑ መንግስታዊና መንግስታዊ ያልሆኑ ድርጅቶች የመጡ ተሳታፊዎችም አሉ። የከተማዋን ሁነኛ ስፍራዎች ተቆጣጥረዋል ማለት ይቻላል። መዝናኛ ቦታዎችን፣ የስብሰባ አዳራሾችን ለተለያዩ ኮንፈረንሶችና ለተለያዩ ውይይት ሁኔታዎች እየተጠቀሙ ይገኛሉ። ያው ከባድ የጸጥታ ባልደረቦች ስምሪት አለ። በአጠቃላይ ሰላማዊ ነገር ግን የደመቀ ሳምንት ከተማው እያስተናገደ ነው ሄደን።
መልካም። እንግዲህ በቀጥታ ወደ ውይይታችን ስናልፍ የመሪዎቹ ስብሰባ ላይ በአጠቃላይ የዓለም ጉዳይ የሆኑት ጤና፣ ኮቪድ-19 እንዲሁም ደግሞ የጸጥታ ጉዳይ፣ ድርቅ እንደሚነሱ ይታወቃል። ከወጣቶች ጋር ተያይዞ የተነሱ ርዕሰ ጉዳዮች ምንድን ናቸው?
እንግዲህ ሄደን ያው በተባበሩት መንግስታት ድርጅት የስነ ህዝብ መዛግብት መሰረት ከዓለም ህዝብ ግማሹ ከ30 ዓመት በታች የሆነ ወጣት ትውልድ ነው። ስለሆነም እንግዲህ በዚህ ጉባኤ ላይ የተነሱ ሀሳቦች በአጠቃላይ የወጣቶችን ህይወት በአንድም ሆነ በሌላ መንካታቸው አልቀረም። ቀደም ብለሽ ጠቅሰሽዋል፣ የአየር ንብረት ለውጥ፣ ኮቪድ-19 የፈጠረው ቀውስ፣ የሰላም እጦት ለቀጣዩ ትውልድ የተው ፈተና በሰፊው ተወስቷል። በተለያዩ አመራሮች፣ በተለያዩ መንግስት ተወካዮች እንዲሁም ደግሞ ጎን ለጎን በሚደረጉ ሌሎች ኮንፈረንሶች ላይ እነዚህ ነገሮች ሲንሸራሸሩ ቆይተዋል። ላለፈው አንድ ሳምንት ዘለግ ላለ ጊዜ እንዲሁም አንዳንዶቹ የሀገራት መሪዎች በተለይ የሰላም እጦት በወጣቶች ላይ እየፈጠረ ያለውን ጫና ለማሳየት ሞክረዋል። ለማሳያነት የየመኑ ፕሬዚደንታዊ አመራር ምክር ቤት ፕሬዚደንት ራሺድ መሐመድ አላቢን ይባላሉ። የሰላም እጦት የሀገራቸውን ወጣቶች ህይወት እንዴት እንዳወቀ ለማሳየት ያነሱትን የአንድ ወጣት ታሪክ እዚህ ጋር ብናነሳ መልካም ይሆናል። እንግዲህ እሳቸው ምንድን ነው የሚሉት፣ ከየመን ወደ ግብጽ ከሁለት ሳምንት በፊት የተሰደደ ወጣት ግብጽ ላይ ባለስልጣናት እድሜ ስንት ነው ብለው ሲጠይቁት እድሜ 2 ሳምንት ነው አሉ እሳቸው። 2 ሳምንት ማለት የወጣት ትክክለኛ እድሜ ሳይሆን ከሀገሩ የመን ሰንዓ ተሰዶ ግብጽ የገባበትና የሰላም አየር መተንፈስ የጀመረበት ጊዜ እንግዲህ እሱን ይዞ ነው እንግዲህ ሁለት ሳምንት ነው እድሜ ያለ ማለት ነው። እንደዚህ ያሉ ልብ የሚነኩ የተለያዩ ሀሳቦችና የተለያዩ ታሪኮች ተሰምተዋል በዚህ ጉባኤና ከጉባኤው ጎን ለጎን እየተደረጉ ባሉ ኮንፈረንሶች ላይ ማለት ነው። ወጣቶችን የሚመለከቱ በቀጥታ የሚመለከቱ ትምህርት፣ የስነ ጾታ ጉዳዮች፣ የሰብአዊ መብት ጉዳዮችም ተነስተዋል። ለወደፊቱ በሚኖሩን ዝግጅቶች እንግዲህ አንድ በአንድ እናነሳቸዋል እነሱ።
እስቲ እንግዲህ ትምህርትን ደግሞ በተለየ መልኩ እንደተነሳ ጠቅሰልኛል እና ትምህርት ጋር ተያይዞ በተለይ ደግሞ ከኮቪድ-19 በኋላ የትምህርት ጥራት ደረጃ እያሽቆለቆለ ነው። ብዙ ተማሪዎችም ወደ ትምህርት ገበታቸው አልተመለሱም የሚባል ነገር አለ እና ከዛ አኳያ በጉባኤው ታዳሚዎች ያነሷቸው ሀሳቦች እና ጉዳዮች ምን ይመስላሉ? በቀጣይ ስምን አይነት አቅጣጫ አስቀምጠዋል ወይም ደግሞ ለማስቀመጥ እየሰሩ ይገኛሉ?
እውነት ነው ቀደም ብለሽ የተናገርሽው ነገር ኤደን፣ እንግዲህ ይህን ትምህርትን በሚመለከት የትምህርት ሽግግር ጉባኤ የተሰኘ መድረክ ተዘጋጅቷል። ከአውሮፓውያኑ መስከረም 16 የጀመረ ነው። እስከ ትናንት በስቲያ ድረስ ነበረ ስብሰባው የነበረው። በዚህ ጉባኤ ላይ እንደተነገረው ከሆነ የኮቪድ-19 ቫይረስ በትምህርት ስርዓት ታሪክ ታይቶ የማይታወቅ ጉዳት ማድረሱ ተነግሯል። በዓለም ላይ ከ90% በላይ ህጻናት በኮቪድ ምክንያት ከትምህርታቸው እንደተቆራረጡ ነው የተነገረው። በዚህ ምክንያት በርካታ ተማሪዎች በተለይ ደግሞ በሴቶችና በወጣት ሴቶች ላይ ቋሚ ጠባሳ ትቶ እንዳለፈም ተገልጿል። በመጻኢ ትውልድ ላይ እየተወ ስላለው አሉታዊ ተጽዕኖም ተነግሯል። ይህ ትምህርት ጉባኤ ያው በትምህርት ላይ የተፈጠረውን ዓለም አቀፉን ቀውስ በምን መልኩ መመከት እንደሚገባ የመከረ ነው። የተለያዩ አካላት በትምህርት ዘርፍ ውስጥ የሚንቀሳቀሱ አካላት ናቸው ሀሳብ የሚያቀርቡት፣ ሀሳብ የሚቀባበሉት። የተባበሩት መንግስታት ድርጅት ደግሞ ትምህርትን የሚመለከት የራሱ ተቋም ስላለው እሱም በበላይነት የሚያየው ጉዳይ ነው። በመጪ ዘመን ህጻናት እንዲሁም ዓለም ላይ ያሉ ወጣቶች አደጋ ከተወሳ በኋላ ፍትሐዊ፣ አካታች፣ ጥራት ያለው ትምህርት ሊዳረስባቸው የሚችሉ መላዎችም በተሳታፊዎች አማካኝነት አንድ በአንድ ሲሰሙ ነበረ። በነገራችን ላይ ሄደን ካነሳ ነው አይቀር ከዚህ ኮንፈረንስ ጎን ለጎን ሌላ ቦታ ላይ ደግሞ የሴቶች እኩልነትና መብት የውክልናን ጉዳይ የሚመለከቱ ውይይቶች ከጠቅላላ ጉባኤው ጎን ለጎን ተካሂደዋል። ስለነሱ ጥቂት እንድል ብትፈቅድልኝ። እንደውም
ይቻላል፣ ቀጥል።
እንግዲህ እዚህ ጋር የተነሳው ምንድን ነው? ሴቶች ያው ዓለም ከተጋረጠባት የአየር ንብረት ለውጥ፣ የረሃብ አደጋ ጋር በተገናኘ ግጭቶችና ጦርነቶችም አሉ። በእጅጉ ከተጎዱ የህብረተሰብ ክፍሎች መካከል እንደ በአብይነት ሊጠቀሱ የሚችሉ እንደሆነ ተወስቷል። ይህም ቢሆን ግን በዓለም አቀፍ የውሳኔ ሰጭነት ስፍራዎች በበቂ ሁኔታ አለመወከላቸው ቅሬታ ሲቀርብበት ቆይቷል። አሁንም እንግዲህ እየተነሳ ነው። በዋዜማውም ከዚያ በኋላ ባሉ ሌሎች ህትመቶች ላይም ይሄ ነገር እየተስተጋባ ነው። ለምሳሌ ለጠቅላላ ጉባኤው ንግግር ካቀረቡ የሀገራት መሪዎች መካከል የላቀ ቁጥር ያላቸው ወንዶች መሆናቸው እንደ ማሳያነት ተነስቷል። ወደ 24 ሴቶች ብቻ ናቸው ሴት መሪዎች ብቻ ናቸው ንግግር ያቀረቡት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፊት ቀርበው ንግግር ማድረግ የቻሉ ከ193 ሀገራት ማለት ነው። እንግዲህ ይሄ ያለውን የእኩልነት አለመመጣጠንና በአመራር ቦታዎች ላይ ሴቶች ሊኖራቸው የሚገባውን ሚና ከግምት ውስጥ ያላስገባ ስለመሆኑ እየተነሳ ነው። ይሄ እንዲስተካከል መንግስታትም የሴቶችን ፋይዳና ሊኖራቸው የሚችለውን ውጤት በማየት በተለያዩ መስኮች ተሳታፊ እንዲያደርጓቸው ውትወታውና እንዲሁም ደግሞ ጥያቄው አሁንም ተስተጋብቷል ማለት ነው። አመሰግናለሁ።
እሺ፣ እንግዲህ አሁን የድርቅ ጉዳይም ደግሞ አለ። የአየር ንብረት ለውጡን ተከትሎ በተለይም በምስራቅ አፍሪካ ሶማሊያም፣ በኢትዮጵያም ደግሞ በአንዳንድ የኦሮሚያ ክልሎች እንዲሁም ደግሞ በሶማሌ ክልል አፋርም በአየር ንብረት ለውጥ የተነሳ የመጣ ድርቅ አለ። እንደውም በሶማሊያ በቀጣይ ወር ድርቁን ተከትሎ ረሃብ እንደተከሰተ እና ረሃቡ ደግሞ በዓለም አቀፍ ደረጃ እንዲታወቅ እንደሚደረግም ተገልጿል። እና የአየር ንብረት ለውጥ ዙሪያ ላይ ሊደረጉ የታሰቡ የተገቡ ቃሎች አሉ ወይ? በሱስ ላይ የተነሱ ሀሳቦች ምንድን ናቸው?
እንግዲህ በዋነኝነት የተወሳው ይሄ የአየር ንብረት ለውጥ እየፈጠረ ያለው ጫና ነው። የተለያዩ ሀገራት በርከት ያሉ የአፍሪካ ሀገራትም እየተነሱ የአየር ንብረት ለውጡ በሀገራቸው ውስጥ የፈጠረውን ድርቅና የረሃብ ስጋት አስተጋብተዋል፣ ተናግረዋል። ይህንን ለመመከት ደግሞ ዓለም አቀፉ ተቋም ሳይረፍድ ምላሽ የማይሰጥ ከሆነ እጅግ የከፋ እስከ ሞት የሚያደርስ እስከ እልቂት የሚያደርስ ጉዳት ሊደርስ እንደሚችል ተነግሯል። የሶማሊያው መሪ በሀገራቸው ስለተፈጠረው ድርቅና በመቶ ሺህ የሚቆጠሩ ሰዎች በአሁኑ ሰዓት ለምግብ እጥረት እንደተዳረጉ ተናግረዋል። አፋጣኝ እርምጃ የማይወሰድ ከሆነ የተባበሩት መንግስታት ድርጅት የምግብ መርሃ ግብር ኤፍፒ ምን ቀደም ብሎ እንደተናገረው ከ10,000 የሶማሊያ ሰዎች መካከል ማለት ነው በየቀኑ 4 ህጻናት ሊሞቱ እንደሚችሉ ከዚህ በፊት ከትናንት በስቲያ ማለት ነው አሳውቋል። ስለዚህ በህጻናት በወጣቶች በአጠቃላይ በህብረተሰቡ ዘንድ እየፈጠረ ያለው ችግር በስፋት ተነግሯል። በቃል ኪዳን ጉዳይ ግን ቃል ኪዳን ሳይሆን በአጠቃላይ ቁርጠኛ ውሳኔዎች ሊወሰኑ ይገባል የሚለው ነገር በጉልህ የተስተጋባ እንደሆነ ተረድቻለሁ።
እሺ እንግዲህ ይሄንን ጉዳይ ባናነሳ የመጨረሻ ጥያቄ ነው የሚሆነው። ከሰዓት አኳያ ያለሽ ሰዓት ያለቀ ነው ያለኝ ነው ንጉሱ። የመጨረሻ ጥያቄ ነው ግን አንተ በግል የአፍሪካ ቀንድ ተወካይ የዩናይትድ ስቴትስ የአፍሪካ ቀንድ ተወካይ ከሆኑት ማይክ ሃመርን አግኝተህ በኢትዮጵያ የጸጥታ ጉዳይ ላይ እንዲሁም ደግሞ በተለያዩ ርዕሰ ጉዳዮች ላይ የማነጋገር እድል ገጥሞህ ነበርና እስቲ ያ ቆይታ ምን ይመስል ነበር? ጸጥታን በተመለከተ ምን የተነሳ ነጥብ አለ?
እንግዲህ እንደሚታወቀው አምባሳደር ማይክ ኤ ሃመር በቅርቡ የተሾሙ የአፍሪካ ቀንድ ልዩ ልዑክ ናቸው። በአፍሪካ ቀንድ ሰላምና መረጋጋትን ለማምጣት ዩናይትድ ስቴትስ ለምታደርገው እንቅስቃሴ የተመረጡ ሰው ናቸው። ኢትዮጵያን በሚመለከት ሰላም ለማስፈን እየተደረጉ ስላሉ ጥረቶች ያው ቀደም ብለሽ እንደጠቀሽው አጠር ያለ ቆይታ አድርገናል። ሙሉ በድረገጻችን ላይ ይገኛል። እንደው ከተናገሩት መካከል ግን ኢትዮጵያ ውስጥ ያለው ውጥረት ሀገሪቱን በቀጥታ መሆን በተዘዋዋሪ እንዴት እየጎዳ እንደሆነ የገለጹበትን አንድ ሀሳብ ለአድማጮች አጋርቼ ልጨርስ። እሳቸው እንግዲህ ምንድን ያሉት ኢትዮጵያ የተጋረጠባትን ችግሮች እልባት እንድታገኝላቸው ለማስቻል ከፍተኛ የሆነ መልካም ፍቃድና የልግስና ፍላጎት በዓለም አቀፍ ደረጃ ላይ አለ። ነገር ግን ጦርነቱ ባለበት ሁኔታ ግን ይህን ማድረግ አስቸጋሪ ነው ብለዋል እሳቸው። ይሄ ማለት ኢትዮጵያ ከዓለም አቀፉ ማህበረሰብ ልትጠቀማቸው የምትችልባቸውን አማራጮች ሁሉ ግጭቶችና ጦርነቶች እየቀሟት እንደሆነ ጠቁመዋል። ሰላም እንዲሰፍን ተፋላሚ አካላት ወደ ጠረጴዛ እንዲመጡ ደጋግመው ተናግረዋል ማይክ ኤ ሃመር። ኤደን
እሺ፣ ሀብታም ስዩምን ነው እንግዲህ ስናዳምጥ የነበረው። ሀብታም ስዩም የጋቢና ቪኦኤ ባልደረባ ነው፣ የአሜሪካ ድምጽ ባልደረባ። በኒውዮርክ የሚገኘውን 77ኛውን የተባበሩት መንግስታት ድርጅት ስብሰባና ቆይታ ከወጣቶች ጋር በተያያዘ ከጸጥታና ከአካባቢ ጥበቃ ጋር በተያያዘ ምን ይመስል ነበር የሚለውን ያስቃኝን። ሀብታሙ እናመሰግናለን። መልካም ቆይታ፣ መልካም ስራ ይሆንልህ።
በጣም አመሰግናለሁ ኤደን። መልካም ምሽት አድማጮቻችን።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። በመቀጠል ደግሞ የምናልፈው ወደ መዝናኛ መሰናዷችን ነው። ዛሬ እለቱ አርብ ነው። በምሽቱ አንድ ሳሊ እንግዳ አድርገናል። ይሄ ሳሊ የአብዲሳ አጋን መጽሐፍ በኮሚክ መልክ የጻፈ ይሄ መጽሐፍ ደግሞ በሰርቢያና በአማርኛ ቋንቋ ተጽፎ እንዲታተም ያደረገ ሳሊ ነው። በልዩ መልኩ ደግሞ በወረቀት ላይ በሚሰራቸው የሞዛይክ ስራዎቹ ይታወቃል። ራሱን ከሚያስተዋውቅበት ቆይታችን ጀምሮ
ስሜ ሚናስ ሀለፍ የምባላለው ሰአሊ ነኝ። ህይወቴም በሙሉ ስዕል ስፈጥር ሊባል ይችላል። ግን ስዕል ትምህርት ቤት ሄጄ አልተማርኩ። ዩኒቨርሲቲ ሄጄ የተማርኩት ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ ነው። ከዛ በኋላ ግን ዞሮ ዞሮ አርቲስት ስለሆንኩኝ ወይም ሰአሊ ስለሆንኩኝ የህይወት ጥሪ ነው የሚባለው እንደ ስራ የያዝኩት ከዛ በኋላ ነው። ከተመረኩኝ በኋላ 3 ዓመት ሌላ መስሪያ ቤት ሰርች። ከዛም በኋላ የሙሉ ጊዜ አርቲስት ከመሆኑ ስኝ ከዛ በኋላ ስራ መስራት ጀመርኩኝ። እንደዛ ነው የጀመርኩት። ስጀምር የዘይት ቀለም ስዕሎች መስራት ጀመረ ነው የጀመርኩት። ከዛ አዳዲስ የስዕል አይነቶች በራሴ ፈጥሬ መስራት ጀምሬያለሁ።
እንግዲህ ያንተ ስራዎች የሚታወቁት ወረቀት ላይ ባለ ሞዛይክ አማካኝነት በምትሰራቸው ስዕሎች ነው እና የስዕል አጀማመርህ እንዴት እንደሆነ አያይዘህ ንገረኝና የዚህ አይነት አሳሳ ወይም ዘይቤ ውስጥ እንዴት እንደገባህም አብረህ አያይዘህ ንገረኝ።
እንዳልኩሽ ቅድም ጀምር ከልጅነት ጀምሮ አስታውሳለሁ ኤሌመንተሪ ስኩል ደብተሮችን በሙሉ በስዕል ስሞች አጭርባቸው ከጀርባ ከፊት ምናምን አስታውሳለሁ በሙሉ እና እያዳበርኩት መጥቼ ከዛን አሁን እንዳልኩሽ ቅድም ምን ተፈጠረ መሰለሽ፣ አሁን ወደ ፔፐር ሞዛይክ ወይም የወረቀት ስዕሎች የመጣሁበት በእንግሊዝኛ ነሰሰቲ ይባላል። ተገድጄ የጀመርኩት የሆነ ጊዜ ላይ ኢትዮጵያ ውስጥ 2015 ይመስለኛል በፈረንጆች አቆጣጠር 2015 ወይም 14 የዘይት ቀለም ማርኬት ውስጥ አልነበረም፣ ሾርቴጅ ነበር፣ እጥረት ነበረ እና ግዴታ ሌላ አማራጭ መፈለግ ነበረብኝ። ስዕሎችን ለመስራት ዝም ብዬ ቁጭ ማለት አልችልም እንደ አርቲስት ወይም እንደ ሰዓሊ። ስለዚህ ቤቴ የነበሩት መጽሐፍቶች እና መጽሔቶች፣ በተለይ መጽሔቶች፣ ብዙ መጽሔቶች ነበሩ ቤት እና እነሱን እየቆራረጥኩኝ መጀመሪያ እንደ ኮላዥ የሚባለው አይነት ቴክኒክ አለ፣ ግን ኮላዥ ብዙ አልወደድኩትም። ኮላዥ ብዙ ጊዜ ከመጽሔት ውስጥ ያሉትን ምስሎች እንደ ራስሽ አድርገሽ ተጠቅመሽ ነው በምትሰሪ። እሱን እኔ እንደ ራሴ አድርጌ የሌላ ሰው ፎቶግራፍ ወይም ሌሎች ምስሎች መጠቀም አልፈለኩም። እኔ የምፈልገው ከለሮችን ብቻ ነው፣ ያጣሁት ቀለም ስለሆነ ማለት ነው። የዘይት ቀለም ስላጣሁኝ ያንን የሚተካልኝ ነበረ የምፈልገው። ስለዚህ ከመጽሔቶች ውስጥ ከለር ያላቸውን ወይም ቀለም ያላቸውን ወረቀቶች ብቻ እየመረጥኩኝ፣ አሁን ለምሳሌ አንድ መጽሔት ውስጥ ፎቶግራፍ ሊኖር ይችላል። ከፎቶግራፉ ጀርባ ሰማያዊ ቀለም ካለ ያን ሰማያዊ ቀለም መርጬ እወስዳለሁ። ቀይ ቀለም ካለ ቀዩን ቀለም መርጬ እወስዳለሁ። አረንጓዴም ካለ እንደዛ እንደዛ እያደረኩኝ ከሁሉም መጽሔቶች ውስጥ ከለርፉል የሆኑት ወረቀቶች ቆርጬ አወጣሁኝ። ከዛ ለዘይት ቀለም ያዘጋጀሁት ንድፍ ላይ መለጠፍ ጀመርኩኝ። ሳየው አሪፍ ሆኖ መጣ። ከዛን እንደዛ አድርጌ ነው የጀመርኩት። ይሄ ሞዛይክ የሚባለውም ወይም የወረቀት ስዕል የሚባለውም እንደዛ ነው የጀመርኩት።
እሺ፣ ደግሞ ሌላው ለየት ያለው ነገር ኤንኤፍቲ ወይም ደግሞ ይሄ ነን ፈንገብል ቶክ የሚባሉት ተዛማጅ የምስል ቅጂዎች የሚባሉትን ነገሮችንም ትሰራለ። ምንድን ናቸው እነዚህ ነገሮች?
አዎ፣ ኤንኤፍቲ ማለት ነን ፈንጀብል ቶክንስ ይሉታል እነሱ። ገንዘብን የገንዘብ ምትክ ሊባል ይችላል በአማርኛ ስንቀይረው። ኦንላይን ላይ ሳይበር ኢኮኖሚክ ወይም እንደዚ አይነት ሁኔታ ላይ ብዙ ነገሮችን ለመቀያየር ለመገበያየት ይጠቀሙበታል የሚባለውን ነገር። ስዕል አንዱ ዘርፍ ነው ከዛ ውስጥ። ስለዚህ ማንኛውም አይነት የስዕል ውጤት ልክ እንደ ገንዘብ ወይም አሁን በድሮ ጊዜ አሞሌ ብለን እንደሚጠራው አሞሌ ጨው፣ ልክ እንደዛ መቀያየር ይቻላል ማለት ነው። ቫሊዩ ካለው ወይም ይሄ ጥሩ የስዕል ውጤት ከሆነ ዋጋ ካለው ማንም ሰው ሊቀያየረው ይችላል ማለት ነው። ሰዎች ዋጋ ይሰጡትና ያ ዋጋ ደግሞ ከጊዜ ወደ ጊዜ እየጨመረ ይመጣል። ስለዚህ ልክ እንደ መቀያየሪያ ገንዘብ ይሆናል ማለት ነው። እሱን ከጀመርኩኝ ቅርብ ጊዜ ነው፣ አንድ አመትም አልሞላውም። በአጋጣሚ ነው። እሱም ራሱ የሆነ ኮምፒቲሽን ነበረ፣ ስዕሎቻችንን አስገብተን ከተወዳደርም በኋላ ውጭ ሀገር ያሉ ካናዳ መሰለኝ የሶሳት የሚባሉ ፕላትፎርሞች አሉ እና እነሱ አዘጋጁ ይሄንን ዝግጅት። ከዛ እነሱ ማለት ነው ስዕሎች የሚያቀረብኩት። ከዛ እነሱ ስዕሎች ወደ ኤንኤፍቲነት ተቀየሩ ማለት ነው። እና አሁን እነሱን ለመላው ዓለም ላሉ የስዕል አድናቂዎች በሙሉ እያቀረብኩኝ፣ በተለይ ትዊተር የሚባለው አካውንት ላይ ወይም ሶሻል ሚዲያ ላይ ብዙ ሰዎች ይገናኛሉ ኤንኤፍቲ ለመገበያየት እና እዛ ላይ ስዕሎችን እያስተዋወቅኩኝ፣ በዛውም የሀገሬን ባህል እያስተዋወቅኩኝ ስዕሎችን እያቀረብኩኝ እና እየሸጥኩኝ ነው ማለት ነው። እንደዛ ነው።
አዲስ ነገር ነው። ምን አይነት የተለየ ነገር አየህበት? ምን ያህል ተስፋ የሚጣልበትስ ነው
ኤንኤፍቲ? አሁን የወደፊቱ የሚመጣው በሙሉ ሁሉም ነገሮች አሁን የስዕሎችን ፎቶግራፍ ነው አሁን እየሸጥኩኝ ያለሁት። ራሱ ዋናው ስዕል ደግሞ አለ። እሱም ደግሞ ለሌላ ጋለሪ ወይም እዚህ ኢትዮጵያ ስላለ ወይም ለሌላ ሰው ድጋሚ ልሸጠው ይችላል።
እንግዲህ በምስሎች ምን አይነት መልእክቶች ነው ማስተላለፍ የምትፈልገው?
የኔ ስዕሎች አብዛኞቹ የሚያተኩሩት በውበትና ባህል ላይ ነው። ውበት ሳስብ መጀመሪያም የሚመጣልኝ የሴት ውበት ስለሆነ እሱ ላይ ነው አሁን አትኩሬ እየሰራሁኝ ያለሁት እና ለምሳሌ አሁን ስነግረሽ ፔፐር ሞዛይክ ስዕሎቼ ላይ ከበስተጀርባ አድርጌ ሁሉም ስዕሎች ላይ ማስገባው ጂኦሜትሪካል ፓተርን ይባላል። ግን እኛ የምናውቀው ጥበብ በሚባለው በተለይ ጥለት ወይም ጥበብ ይባላል። ነጠላና ጋቢ ላይ የምናያቸው ጥበቦች አሉ አይደለ? እነሱ ነው አሁን ያመጣሁት እዚህ ላይ። እሱ ልክ እንደ አሁን አንድ የሴት ስዕል ስሰራ ወይም የፖርትሬት የሴት ስዕል ስሰራ ከጀርባዋ ያለው ባህል ምንድን ነው የሚለውን ቀጥታ ያለምንም ኢዝሊ ብቻ በቀላሉ ሰው አንደርስታንድ እንዲያደርገው ነው። ይሄ ነው ካልቸራችን። ሴት ከበስተጀርባዋ ያለው ካልቸር ምንድን ነው? ይሄ ነው። ይኸው ታትሰት ባክግራውንዱ ይሄ ነው። አለቀ። ኢንተግሬትድ ሆኖ በዛ ውስጥ ነው የሚሰራው። ከዛ በተጨማሪ ደግሞ አንድ ያስገባሁት ነገር ምንድን ነው
ልብ ብለሽ አይተሽ ከሆነ አብዛኞቹ ስራዎቼ የሙርሲ ሱሪና ሱርማ የሚባሉ ብሔረሰቦች አሉ አይደለ? ወደ ደቡብ አካባቢ ያሉ እነሱ የሚያደርጉት ይሄ ከንፈራቸው ውስጥ የሚከቱት እና ጆሮቸው ውስጥ ቀደው የሚከቱት በእንግሊዝኛ ሊክ ፕሌት ይሉታል። እና እሱ በጣም ከድሮ ጀምሮ የሚያስገርመኝ እና የሚያስደንቀኝ ነገር ስለሆነ እሱን ተትቼዋለሁ፣ አካትቼዋለሁ በዚህ የኔ ስራዎች ውስጥ። ስለዚህ እንደ አርቲስት ነገሮችን መቀየር ማሳመርም ስላለብኝ፣ ሌሎች ነገሮችን ማካተት ስላለብኝ ሌላ ተጨማሪ የኢትዮጵያን ባህልንም ከተጠቅበት አሁን ሰፌድ የሚባል አለ አይደለ? ከአክርማ የሚባል ሳር የሚሰራ እሱም ራሱን የቻለ ጂኦሜትሪካዊ የሆነ ውበት ያለው አለ። ስለዚህ የእሱን ውበት ደግሞ አመጣሁኝና እዛ ከተጠቱ። ስለዚህ ሁለቱም አንድ ላይ ተጣምረው ይሄዳሉ ማለት ነው።
The Fruits of War ወይም ደግሞ የጦርነት ፍሬ ብለህ የሰራሃቸው ጻረ ሞት የመሰሉ ምስሎች አሉ እና ስለሱም ትንሽ ብትለኝ ደስ ይለኛል። እንደው ከምን አንጻር ይሄንን ሀሳብና አጀንዳ ይዘህ ልትሰራቻልክ? ምን አይነት መልእክትስ ነው ማስተላለፍ የፈለግከው በዚህ ስ?
በጣም አመሰግናለሁ ወይም ጥያቄ ስለጠየቅሽኝ። ብዙ ሰው ኢንስታግራሚን ቼክ ሲያደርግ ፎከስ የሚያደርገው ወይም የሚያተኩረው የወረቀት ምስል ስራዎችን ወይም ፔፐር ሞዛይክ አርቶች ላይ ነው። ይህኛውን ብዙ ሰው ይወዳቸዋል፣ ግን ከበስተጀርባ ያለውን ትርጉም ብዙ አተኩሮ አያዩትም። እስካሁንም አሁንም የተወሰነ እየሰራሁኝ ነው። 2020/2021 እና 2022 ላይ የሰራኋቸው ስራዎች ናቸው። የጦርነት ውጤቶች ናቸው። ፍሩትስ ኦፍ ዋር ይላል። ኢትዮጵያ ውስጥ አሁን እየተካሄደ ባለው ጦርነት ምክንያት የሰራኋቸው ስራዎች ናቸው።
ምንድን ነው እየተናገርክ ያለኸው? የተሰማህን ስሜት ነው እየተናገርክ ያለኸው ወይስ ምን አይነት ስሜት ነው እዚህ ላይ ለመግለጽ የሞከርከው? መልእክቱ ምንድን ነው?
እኔ አርቲስት ነኝ። ብዙ ነገር ባረግ ደስ ይለኛል። ይህን ጦርነት ለማስቆም ግን ምንም አቅም የለኝም። ማድረግ የምችለው ነገር ማንጸባረቅ ነው፣ መስታወት መሆኑን ለማየው ነገር። ስለዚህ እያደረግኩት ያለሁት ነገር ምንድን ነው? የማየውን እውነታ አንጸባርቆ ድጋሚ ለህብረተሰቡ ለሁሉም ሰው መልሶ ማሳየት ነው። ስለዚህ እያንዳንዱ እየተከሰተ ያለውን ነገር መልሼ እያንጸባረኩኝና እያሳየሁኝ ያለሁት እንደ ኤክስፕሬሽን ነው የሚሆነው። ዞሮ ዞሮ ቃሉ በአማርኛ ይቅርታ፣
ስሜት መግለጫ
ስላላወቅኩት ስሜት መግለጫ ነው የሚሆነው። አዎ። ስለዚህ እሱን ነው የሰራሁት። አሁን ፖስት ያደረግኳቸው ኢንስታግራም ላይ የተወሰኑ ናቸው። ሌሎች ስራዎችም ብዙ አሉ እና በዚህ 2 ዓመት ጦርነት ውስጥ ህይወቴን በሙሉ አይቼው የማላውቀው የሰው ባህሪ ያወቅኩበት ጦርነት ነው እና ግዴታ እውነትን መናገር አለብኝ። እንደ እውነት ደግሞ ያየሁት ይሄ ነው። አሁን ስለ ኢትዮጵያ ቅድም ጥሩ ጥሩ ነገሮችን ሰርቻለሁ፣ ፈለግኩትም አልፈለግኩትም እኔ እውነት ነው ሁልጊዜ የምናገረው። እንደ አርቲስትም ሁሉም አርቲስት እንደዛ ነው ማድረግ ያለበት ብዬ አምናለሁ። ባህል ላይ ስመጣ ፔፐር ሞዛይክ አርቶች ይናገራሉ፣ ስለ ባህል፣ ስለ ውበት ሁሉንም ይናገራሉ። ያንን እየሰራው ባለበት ሁኔታ ይሄ ጦርነት ተጀመረ። ግዴታ ደግሞ ይህን ጦርነት ደግሞ መናገር መቻል አለብኝ።
ከዚህ በኋላ የትን ጠብቀው ሚናስ?
በኋላ ብዙ እኔም ብዙ ጊዜ እየገደበኝ ነው። መስራት መፈልጋቸው ብዙ እቅዶች አሉ፣ ብዙ ስራዎች አሉ። ኖት ሰርች ያስቀመጥኳቸው ብዙ ሰራቸው አሉ። ቀስ በቀስ እንደ ጊዜው ሁኔታ እና እንደፈቀደልኝ ሁኔታ አይቼ ማውጣቸው ወይም ለህብረተሰቡ ማሳያቸው ስራዎች ይኖራሉ። ብዙ ነገር ከኔ መጠበቅ ትችላላችሁ ብዬ ማስቀመጥ ይችላሉ። እኔም በጣም
በመቀጠል ደግሞ አዲስ ቸኮል ወደ ድሬዳዋ ይወስደራል። በዛ የሚገኙ ቆሻሻ በማንሳት ላይ የሚሳተፉ ወጣቶችና አንድ አዲስ ተቋም ነው የሚያስተዋውቀን።
ኮርጊቾ ኬንያ ዋና ከተማ ናይሮቢ ውስጥ በድሆች ከታጨቀውና ከተጨናነቀው የድሆች ሰፈር አንዱና ትልቁ ነው። በሶሃይሊ ኮርጊቾ ማለት ሰዎች ትከሻ ለትከሻ ተታከው የሚኖሩበት የተጨናነቀ ስፍራ እንደማለት ነው። በዚህ ስፍራ ወደ 150 ሺህ የሚደርሱ ሰዎች ታጭቀው ይኖሩበታል። ግልጽ የሆነ የጤናና የአካባቢ ብክለት ስጋት ቢኖርም ሰዎች በዋጋ ግሽበቱ የተነሳ ጋኒ ባክስ እየተባሉ የሚጠሩትን የላስቲክ ከረጢቶችን ለማብሰያነት እየተጠቀሙበት ነው። ፐርሲ ኒያምቡራ የሶስት ልጆች እናት ሲሆኑ ኮርጊቾ ውስጥ ላለፉት 20 ዓመታት ኖረዋል።
በአሁኑ ሰዓት በአካባቢ ብክለት ግንባር ቀደም ተጠቃሽ የሆነውን የፕላስቲክ ውጤቶችን መልሶ ጥቅም ላይ ለማዋል ጅምር እንቅስቃሴዎች እየተካሄዱ ናቸው። በዚህ ረገድ ለድሬዳዋ ከተማ እንደ መጀመሪያ ሊጠቀስ የሚችለው የተጣሉ የፕላስቲክ ውሃ ኮዳዎችን ወይም በተለምዶ የሃይላንድ ኮዳዎችን መልሶ ጥቅም ላይ የሚያውለው ኤምአይጂ የተባለ ፋብሪካ ተመርቆ ስራ ጀምሯል። የድርጅቱ ባለቤትና ስራ አስኪያጅ የሆነው ወጣት አበበ መንገሻ ፋብሪካው የአካባቢ ብክለትን በመከላከል ረገድ ትርጉም ያለው ሚና እንደሚጫወት ያለውን ተስፋ ይገልጻል።
ከአካባቢ ጥበቃ አንጻር ፕላስቲክ ብዙ ጊዜ ቶሎ እንትን አይልም፣ ዲግሬድ አያደርግም እና ከዛ አንጻር ረጅም ጊዜ የሚወስድ ስለሆነ ቶሎ ሪሳይክል ካልተደረገ አካባቢ ላይ የሚፈጥረው ብክለት ከፍተኛ ነው። ያንን ከማስወገድ አንጻር ይሄ ፕሮጀክት ትልቅ ጠቀሜታ አለ።
የአይላንድ ኮዳዎች መልሶ ጥቅም ላይ ለመዋል የሚያስችል ደረጃ ላይ በማድረስ ወይም ሪሳይክል በማድረግ ላይ አተኩሮ የሚሰራው የፋብሪካ ምርቶቹን በዋናነት ወደ ውጭ እንደሚልክ ነው አቶ አበበ የሚናገረው።
ምርቱንም 90% ለዓለም አቀፍ 10% ለሀገር ውስጥ ገበያ ለመዋል በሚያስችል የጥራት ደረጃ በመተግበር ለሀገራችን የውጭ ምንዛሬ ለማምጣት ከማስቻሉ ባሻገር
ፋብሪካው ግብዓቶቹን በወጣቶችና ሌሎችም ስርዓቶች አማካኝነት ከየአካባቢው የሚሰበስብ በመሆኑ እስከ 10,000 ለሚሆኑ ሰዎች የስራ ዕድል እንደሚፈጥርና ከድሬዳዋ አልፎ ሀረርና ጅጅጋን ጨምሮ የምስራቅ ኢትዮጵያን የፕላስቲክ ኮዳዎች መልሶ ጥቅም ላይ መዋል አቅም እንዳለው ነው አቶ አበበ የሚናገረው።
አሁን ላይ ከ30 የሚበልጡ ማህበራት ድሬዳዋ ላይ ተቋቁመዋል። ለእኛም እያስረከቡ ነው ያሉት። ይሄ አሁን ላይ ያሉት ናቸው። ወደፊት ደግሞ ከመቶ በላይ ማህበራት ይኖራሉ ተብሎ ይታሰባል። በዚህ የስራ ዕድል ተጠቃሚ የሚሆኑ ማለት ነው።
ከድሬዳዋ ውጪ ተመሳሳይ አይነት እንቅስቃሴ የሚያደርጉ ወጣቶችን የማሰር እንደሱ አይነት ዝግጅቶች አሉ። ምስራቅ አረቂ ሀረር
ዋናው ትልቁ ታርጌታችን ከድሬዳዋ ባሻገር ምስራቅ ኢትዮጵያ ነው። ሀረርም፣ ድሬዳዋም፣ ጅጅጋም አጠቃላይ እንደሚታወቀው ሞቃታማ አካባቢ ነው። አካባቢያችን በጣም ፕላስቲክ ቆሻሻዎች፣ የውሃ ኮዳዎች በጣም ብዙ አሉ። ስለዚህ እነኛን ሁሉ በጋራ የማጽዳትና ከማህበረሰባችን ጋር እጅና ጓንት ሆነን ይህንን ፕሮጀክት የበለጠ ቀጣይነት እንዲኖረው የማድረግ ስራ እየተሰራ ነው። ታርጌታችን ምስራቅ ኢትዮጵያ ነው። በአጠቃላይ የማሽኑን ካፓሲቲ ምስራቅ ኢትዮጵያ ላይ ያሉ ቆሻሻዎችን ሙሉ ማጽዳት።
የፕላስቲክ ኮዳዎችን በመሰብሰብ ስራ ላይ የተሰማሩትም ስራውን በመስራት ተጠቃሚ መሆናቸውን ይገልጻሉ።
የአይላንድ ኮዳዎችንም እየሰበሰብ ትሸጫለች?
በኪሎ 6 ብር ነው የሚሸጭ
ማለት ነው። በቀን ምን ያህል ኪሎ ትሰበስቢያለች?
ኪሎን በብዛት አላውቀውም፣ ግን ግማሽ ሰንዘሪና ምናምን ይሆናል። በኪሎ አላውቀውም።
ለሳምንት ሁለት ሰንዘሪና አንድ ሰንዘሪና ማለት በአጎበር ሙሉ ያለው ማለት ነው።
አጎበር
እሱ ስንት ኪሎ ይይዛል?
43 ኪሎ።
ስለዚህ በሳምንት እሱ ሁለት ትሰበስብ ያለ ስንት ኪሎ ይይዛል? እሱ
43 ኪሎ
43 ኪሎ በስድስት የእሱን ሁለት ትሰበስብ በሳምንት ማለት ነው።
የዘርፉን አዋጭነት በማየት ከአዲስ ወደዚህ ስራ የገቡ ሰዎችንም አግኝተናል።
አባይ በቀል
እስኪ ኮዳ እየሰበሰቡን ያገኘሁት መቼ ጀምሮ ነው መሰብሰብ የጀመሩት?
አሁን ነው ገና ይሄንን የጀመርኩት።
ኦኬ። የሚሰበሰቡ ሰዎች ሰምተው ነው? ምን ጥቅም አለው?
አይ ሰው ሲለቅምና ሳይ ውጤት አለው ሲሉ ይለቀም።
የሚረከቡት ሰዎችን አግኝተዋቸዋል?
እዛው ወደዛ አለን እነግርሻለን ስላሉ በቃ ነው የማጠራቅመው።
የዛሬ 10 ዓመት ገደማ በኢንፎርሜሽን ኮሚኒኬሽን የተመረቀው ወጣት አበበ መንገሻ ተቀጥሮ ሰርቶ እንደማያውቅና ያገኘውን ስራ በመስራትና አጋጣሚዎችንም በአግባቡ በመጠቀም አሁን ከደረሰበት ደረጃ ላይ እንደደረሰ ይናገራል።
እኔ ግራጁዌት ያደረኩትኝ በኮምፒውተር ኢንጂነሪንግ ነው ከባህር ዳር ዩኒቨርሲቲ። ከዛ ጊዜ ጀምሮ ተቀጥሬ አላውቅም። በራሴ ስራዎች ላይ ነው የተሰማራሁት እና ኦልሞስት ብዙ ፕሮጀክቶች ላይ ብዙ ክሊያንቶችን ለማፍራት ችለናል እንደ ድርጅት። ከዛ ጊዜ ጀምሮ የነበረ የጥረት ውጤት ነው አሁን ያያችሁት ፋብሪካ ማለት ነው። አንድ ሰው ከሰራ እና ከጣረ ያልፍለታል ብዬ አስባለሁ።
ፋብሪካውን መርቀው የከፈቱት የከተማዋ ከንቲባ ከድር ጀዋርም ከወጣት አበበና አጋሩ አቤል ጋር ያላቸውን የስራ ግንኙነት አስታውሳሉ።
ወጣትነታቸው ሁለቱ በተለይ አበበና አቤል እየሰሩ ያሉት ዛሬ አይደለም።
የድሬዳዋ ወጣቶች እንግዲህ ይበል የሚያስብል ስራ እየሰሩ ነው። ካለን ሰዓት አኳያ መሰናዷችንን ጨረስን። በነገው ምሽት እንገናኝ። ጤና ይስጥልኝ።